the voice of America. በኢትዮጵያ በመንግስትና በፓርቲ የተለያዩ ደረጃዎች ግምገማዎች እየተካሄዱና እርምጃዎች እየተወሰዱ መሆናቸው እየተገለጸ ነው። በአማራ ብሔራዊ ክልል መንግስት ውስጥ እስካሁን በተካሄዱ ግምገማዎች ወደ 500 የሚጠጉ ባለስልጣናት በተለያየ ደረጃ ተጠያቂ እንደሚሆኑ የአማራ ብሔራዊ ክልላዊ መንግስት ኮሙኒኬሽንስ ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን ለቪኦኤ ገልጸዋል። ሰለሞን አባተ ነው ያነጋገራቸው።
አቶ ንጉሱ ጥላሁን በቅድሚያ አመሰግናለሁኝ ለጊዜውና ለዚህ ለፈጣን ምላሽዎ። ጥያቄ በአሁኑ ጊዜ በብዙ የኢትዮጵያ አካባቢዎች በተለይ ደግሞ በአማራው ክልል ውስጥ በመንግስት ባለስልጣናት መካከል ቁጥጥር እየተካሄደ መሆኑን፣ እስራቶች እየተካሄዱ መሆኑን የሚጠቁሙ ዘገባዎች ነበሩና ምንድነው ለመሆኑ እየተካሄደ ያለው?
በመካሄድ ላይ ያለው ያው ቀደም ብሎ የተጀመረው በነሐሴ አጋማሽ የተጀመረው በክልል ደረጃ እስከ ታች ድረስ የዘለቀ የተሐድሶ መድረክ ነው። በዚህ የተሐድሶ መድረክና ግምገማ ከላይ እስከ ታች አመራሩ በግምገማ ውስጥ እንዲያልፍ እና ይሄ ደግሞ ህብረተሰቡንም መላ አመራሩንም ያሳተፈ እንዲሆን በተቀመጠው አቅጣጫ መሰረት ይሄ ነው ሲካሄድ የነበረው። በዚህ መነሻ ከክልል ጀምሮ አመራር በተገመገመበት ልክ በጥንካሬም በጥረትም በተለየበት ሁኔታ የማሸጋሸግ ተጠያቂነት የሚያሰፍን ስርዓት መዘርጋትና ተጠያቂ የሆኑ የሚሆኑ አመራሮች ሲገኙ ተጠያቂ የማድረግ ከኃላፊነት መነሳት ያለባቸው አመራሮች ከሆኑ ደግሞ ከኃላፊነት እንዲነሱ ማድረግ፣ እነዚህ በመጀመሪያ የአመራሩን ብቃት እና ችሎታ ተገቢነትም ጭምር ከግምት ውስጥ ያስገባ ትምህርት መስጠት፣ በዚህም የህብረተሰቡን ጥያቄ ምላሽ መስጠት የሚችል አመራር ቁመና ማረጋገጥ በሚል በተያዘው ቅድ መሰረት እስከ ታች እስከ ቀበሌና ወረዳ ድረስ እነዚህ ግምገማዎች ተካሂደዋል። በግምገማዎቹም የተገኙ ጥፋቶች ሲኖሩ የተጠያቂነት ስርዓት የማስፈን እንቅስቃሴ ተጀምሯል።
ለመሆኑ ይሄ የተጠያቂነት ስርዓት
ውስጥ ነው ያለ ነው?
የተጠያቂነት ስርዓት ያሉኝ ነገር ምን ምንን ያካትታል? ይሄ ተጠያቂነት
እንግዲህ ምንድነው? አንድ አመራር በጎኑ ካሉ አመራሮች፣ በድርጅት አባላት፣ በህብረተሰቡ የሚነሱበት ቅሬታዎችና ጥቆማዎች ካሉ በብቃትም በአቅምም በችሎታም በተለያዩ ምክንያቶች በራሱ በአመራሩ ጥያቄም ከጤናም ከተለያዩ መነሻዎች አመራር ማሸጋሸግ አስፈላጊ ሆኖ አንዳንዱም በራሱ ጥያቄ ስምሪት የሚሰጥበት ነው። ከዛ ውጪ ግን በተለይም ከሙስናና ኪራይ ሰብሳቢነት ጋር የተያያዘ አላግባብ ለመበልጸግ እና ለመክበር ጥረት በማድረግ ህብረተሰብ ላይ በደል ማድረስ የተመለከቱ ጥቆማዎች ሲመጡ ጥቆማዎቹ በመጣራት ላይ ናቸው። እስካሁን ባለው ሁኔታ በእኛ ክልል ወደ 249 አመራሮች ማስጠንቀቂያ የሚሰጣቸው እና ከኃላፊነት የሚነሱ ከወረዳ እስከ ክልል ድረስ፣ በሌላ መልኩ ደግሞ 240 ያህል አመራሮች ተጠያቂ የሚሆኑበት አጣራይ ኮሚቴም ተዋቅሮ ጉዳያቸው የሚጣራ በህግ የሚያዝ ሆኖ ተለይቷል። ሌላው አመራር አንዳንዱ ከተነሳበት ቦታ በተፈላጊነት ወደ ሌላ ቦታ የሚዘዋወርበት፣ አንዳንዱ ደግሞ በተለያዩ ምክንያቶች በራሱም ጥያቄ ጭምር ከኃላፊነት የሚነሳበት፣ አንዳንዱ ከአመራር ብቃት ማነስ ወደ ባለሙያነት እና ወደ ሌሎች ስምሪቶች የሚሰጥበት ሂደት ነው ያለው እና እስካሁን በዚህ ሁኔታ ላይ ነው ያለው በአጠቃላይ በክልላችን።
ለመሆኑ በቁጥጥር ስር የዋለ ሰው አለ?
እንግዲህ ይሄ በየወረዳው በየክልሉ የከፋ ችግር ውስጥ የገባ አመራር ያው በቁጥጥር ስር መዋሉ አይቀርም። እስካሁን ባለው ሂደት በአጠቃላይ በመጣራት በአጣሪ ኮሚቴ ተዋቅሮ ጉዳያቸውን እያጣራ ያለ፣ በማጣራት ብቻ ሳይሆን ደግሞ የህግ ተጠያቂነት የሚኖርባቸው ተብሎ የተለዩ 240 ያህል አመራሮች ናቸው ከላይ እስከ ታች ማለት ነው። ስለዚህ ይሄ አሁን የማጣራቱ ሂደት በአግባቡ ከተሄደና ከተጠናቀቀ በኋላ ፍትህት የሆነው የማጣራቱ ሂደት ግለሰቡን ነጻ የሚያደርገው ሆኖ ከተገኘ ነጻ የሚሆንበት፣ ነገር ግን ደግሞ ተጠያቂ የሚሆንበት ከሆነ ፖለቲካዊ ውሳኔም አስተዳደራዊ ውሳኔም ህጋዊ ውሳኔና እርምጃም የሚያርፍበት ነው የሚሆነው። አሁን ጉዳዮቹ ተለይተው እየተጣሩ ተነቅሰው እየታዩ ናቸው ያሉት። እነዚህ እንደተጠናቀቁ ደግሞ ለሚዲያም ለህብረተሰቡም ግልጽ ይደረጋል ማለት ነው በዝርዝር። አሁን ያለው ሁኔታ ግን እዚህ ደረጃ ላይ ነው ያለነው።
ስለዚህ በአሁኑ ጊዜ 240 የመንግስትና የፓርቲ ባለስልጣናት እስር ቤት ውስጥ ነው የሚገኙት ነው የሚሉኝ?
አይደለም፣ እስር ቤት ውስጥ አይደሉም ያሉት።
እና
ጉዳያቸው የሚጣራ ጥቆማ የተሰማባቸው ቅሬታ የቀረበባቸው በተለይም ከሙስናና ከኪራይ ሰብሳቢነት ጋር በተመለከተ ጉዳያቸው እንዲጣራ የተወሰነ ናቸው። እነዚህ ጉዳያቸው ተጣርቶ ገና ነጻ የሚሆኑ በጉዳዩ የማይጠየቁ ግን ደግሞ በስህተት የሚሆን የተሳሳተ መረጃ የሚሆን ሊኖሩ ይችላሉ፣ ወንጀል የፈጸሙ ጥፋት የፈጸሙ ሊኖሩ ይችላሉ። አሁን የማጣራት ሂደት ላይ ነው ያለ ነው እንጂ ይሄ አመራር በሙሉ ወደ እስር ቤት የገባበት ሁኔታ አይደለም ያለው።
የታሰሩ ግን አሉ ወይስ የሉም?
በዚህ ሁኔታ አሁን ባለበት ሁኔታ የታሰሩ የሉም። በዚህ በግምገማው ወደ እስር ቤት የገቡ የሉም እስካሁን በደረሰን መረጃ ማለት ነው። በየወረዳው በየዞኑ በተለያየ ሁኔታ ላይ ነው ያለው። እስካሁን በተያያዘ ሁኔታ ግን ጉዳዮች እየተጣሩ ነው ማለት ነው።
ለመሆኑ አቶ ንጉሱ ይሄ ማጣራት የሚባለው ነገር ምን ያህል ግልጽ ይሆናል? ምን ያህል ፍትሃዊ ይሆናል?
በመጀመሪያ
የፖለቲካ ጨዋታስ እዚህ ውስጥ ሊኖር አይችልም ወይ? የመሸሻ አይነት አንዳንድ ነገሮችን ለመሸፈኛ ጉዳይስ ሊውል አይችልም ወይ? እንዲህ አይነቱ ስራ
ምን የሚሸፈን ነገር አለ?
ለምሳሌ
የሚሸፈን ምንም ነገር እኮ የለም።
ምን ያህል ግልጽ ይሆናል? እሺ እሱን ያስረዱኝ።
ግልጽነትን በተመለከተ በመጀመሪያ ደረጃ አሁን እየተደረገ ያለው አመራሩን በተመለከተ በመድረክ የላይኛውን አመራር የታችኛው አመራር እንዲገመግመው፣ የጎን ከጎን ያለው አመራር እንዲያየው እንዲገመግመው፣ ከዛ ባሻገር ደግሞ ከታች ያለው አመራር እንዲያየው እንዲገመግመው፣ ህብረተሰቡ አስተያየት እንዲሰጥበት እንዲተች ተደርጓል። አንድ ሁለተኛ፣ አሁንም ቢሆን ጉዳዮች አሉኝ የሚል ማንኛውም ሰው በማንሳት በሚፈልጋቸው ጉዳዮች ላይ ጥቆማ እንዲሰጥም ጥቆማ የመስጫ ስርዓቶች ተዘርግተዋል። ስለዚህ አንደኛ በመድረስ የተነሳ ሁለተኛ በጥቆማ ደረጃም ጥቆማ የሚሰጥበት ሆኖ አጣሪ ኮሚቴው በመድረስ የተነሱ ግምገማዎችን ኪሶችንና ጥቆማዎችንና በሚስጥር የተሰጡ ጥቆማዎችን አጣምሮ ግለሰቡን እና መረጃዎችን ማዕከል አድርጎ መረጃዎችን አይቶ አጣሪ ኮሚቴው አስተያየት ይሰጣል። የሚመለከተው አካል በየደረጃው ስላለ ይሄ ውሳኔ ያሳልፋል። በዚህም መሰረት እጅግ ግልጽ የሆነ ግልጽ ብቻ አይደለም አሳታፊ የሆነ አመራሩን በሞላ ያሳተፈ ለህብረተሰቡ ለተሳትፎ የጋበዘ እናም ግልጽ የሆነ ሂደት ለመሄድ የተጀመረ ስለሆነ ሌላ የተደበቀ ጨዋታ ሊኖር አይችልም። ከህብረተሰቡም ከህዝብ የሚደበቅ ነገር የለም። ህዝብም ደግሞ ቢደበቅ ህዝቡ መቼም ቢሆን የሚናገረው ነገር አለና ከህዝብ የሚደበቅ ነገር የለም። በመሰረቱም ጨዋታ ውስጥ የሚያስገባ ነገር የለም። ለመጫወት አይደለም አመራር ተሰብስቦ ግምገማ እያደረገ እርስ በርሱ እየታገለ እነዚህን ችግሮች እየለየ የሄደውና አሁንም የአመራር ትምህርት እየሰጠ ያለው ለጨዋታ ሳይሆን ሀገርና ክልልን ከጥፋት ለማዳን የተጀመረ መልካም ነገርን ለማስቀጠልና ችግሮችን ነቅሶ ለመፍታት የሚደረግ እንቅስቃሴ ነው እና ከጨዋታ ጋር ሊታይ አይገባውም ማለት ነው።
በነገራችን ላይ ከፓርቲው ሊቀመንበርና የሀገሪቱም ጠቅላይ ሚኒስትር አንስቶ በየደረጃው ያሉ ባለስልጣናት ሲናገሩ የቆዩበት አሁንም እየተናገሩ ያሉት እርሱም ራሱ የገለጹት ሁኔታ አለ። በመንግስቱ ውስጥ በተለያዩ እርከኖች እንደዚሁም በፓርቲው ውስጥ በብልሽት፣ በንቅዘት፣ በሙስና ምክንያት የተፈጠሩ ችግሮች፣ ስህተቶች፣ ጥፋቶች እንደነበሩ ሲገለጽ ቆይቷል። አሁንም እየተገለጸ ነው ያለው። ይህንን ብሶታቸውን በማሰማታቸው ምክንያት የታሰሩ ዜጎች አሉ። የተቃዋሚ የፖለቲካ ድርጅቶች፣ ፓርቲዎች መሪዎች በእንቅስቃሴ ውስጥ ባይሳተፉ እንኳን ተይዘው እየተንገላቱ እየተጉላሉ አሉ፣ አሁንም በእስር ላይ አሉ እያሉ ብዙዎች ይናገራሉ። ዜጎችም፣ ግለሰቦችም፣ የፖለቲካ ፓርቲዎች መሪዎችም ይናገራሉ። እና በዚህ ሁኔታ ውስጥ የእነዚህ ሰዎች ዕጣ ፈንታ ምንድን ነው የሚሆነው?
በእኛ ክልል ሁኔታ ልገልጽልህ የምችለው በአማራ ክልል ያለውን አጠቃላይ ሁኔታ እና እግረ መንገዱንም በሀገር ተመሳሳይ ስዕል ስለሚኖረው ይህንን ነው ልገልጽልህ የምችለው። በመጀመሪያ ደረጃ ኢህአዴግም ብአዴንም የአማራ ክልል መንግስትም የለየው ሀገራችንን ወደ ልማትና ወደ ለውጥ በምንወስድበት ሂደት ውስጥ ኪራይ ሰብሳቢነትና አላግባብ ለመበልጸግ የሚደረግ ጥረት ፈተና ነው፣ ይታወቃል። ይህንን የመታገል ሂደት ሁልጊዜ ሀገርን ለማዳን አለማዳን ጉዳይ ነው። አሁን ጊዜ ብቻ ሳይሆን በባህሪው ልማትን የማረጋገጥ መንገድ አንድ ሆኖ ልማትን የማደናቀፍና ከልማታዊነት ውጪ በሆነ ሁኔታ ለመበልጸግ የሚደረግ ጥረት። ይሄ ደግሞ የመንግስት ኃላፊነት ላይ የተቀመጠ ወገን ባለው ምቹ ሁኔታ ንጹህ እስካልሆነ ድረስ የመንግስትን ስልጣን ለግል መጠቀሚያ ማድረግ አንድ ችግር ተደርጎ ተገምግሟል። የመንግስት ስልጣን ያለ አተያይ የተዛባ በሆነበት ሁኔታ ብልሽት ሊኖር እንደሚችል፣ ከዚህ ብልሽት ደግሞ መዝጊያውና መውጫው መንገድ ጠንካራ ውስጠ ድርጅት ትግል ማድረግ ነው። ይሄ ውስጠ ድርጅት ትግል ደግሞ ህዝቡንና መላ አባሉንና አመራሩን ማሳተፍ ነው። በዚህም ላለፉት 3-4 ወራት በስፋት የተሄደበት መንገድ ይሄ ነው። ይሄንን ችግር ከለየም በኋላ ከዚህ ችግር ለማውጣት ነው ይሄን ስራ እየሰራን ያለ ነው። ይሄንን ስራ በምንሰራበት ጊዜ ግን የግለሰቦች የሌላ የተቃዋሚ ፓርቲ አባላት አመራሮች ይሄንን ችግር በማንሳታቸውና በመሞገታቸው ለእስር ተዳርገዋል የሚለው በእኛ ክልል ሁኔታ ይሁን በአጠቃላይ በማንኛውም ሁኔታ ሰው በፖለቲካ አቋሙ አይታሰርም አይጠየቅም። በፖለቲካ አቋሙ በዚህ ሀገር ላይ በእኛ ክልል ሁኔታም እነዚህ የሚነሱ ጉዳዮች ካሉ በፖለቲካ አቋሙ ሳይሆን ግለሰቡ ባለው በጥፋት ተሰማርቶ ከሆነ የሚያስጠረጥረው ጉዳይ ከሆነ ማንም ሰው ከህግ በላይ አይደለምና በህግ ጥላ ስር ሆኖ ይጠየቃል። ይሄ የፖለቲካ አባልነት ወይም ደግሞ አመራርነት ግን ደግሞ ጥፋት ካጠፋ ከተጠያቂነት ነፃ ነው ኢሚዩንድ ነው የሚባል ነገር የለም። ስለሆነም መንግስት ራሱ እኛ ራሳችን ኪራይ ሰብሳቢነት አጥፊ ነው ሙስና አጥፊ ነው እያል የራሳችንን የኛን ችግር ለይተን እየታገል በአመራር ውስጥ በእኛ ውስጥ ያለውን ኪራይ ሰብሳቢ እየታገል ህዝቡ የሚጠቁመውን ህዝቡ ምንም የፖለቲካ አቋም ይኖረው የትኛውንም ፓርቲ ይምራ የትኛውን ፓርቲ አባል ይሁን ተጠያቂ ሊሆን የሚችልበት ማንም እሱን ተጠያቂ ሊያደርግ የሚችልበት እድልም የለውም ሁኔታም የለውም። ምናልባትም ሌሎች ጥፋቶች ውስጥ ተገኝቶ በሌሎች ጥፋቶች የተጠየቀ የፖለቲካ አመራር ይሁን መሪ የፖለቲካ አመራርነቱን ወይም መሪነቱን እንደ ተገን ማድረግ የሚፈልግ መጠጊያ የሚፈልግ ከሆነ ይሄ ትክክል አይደለም ማለት ነው። እኛ እስከምናውቀው ድረስ ህጉም እስከሚፈቅደው ድረስ በአሰራሩም እስካለው ድረስ ግን የኪራይ ሰብሳቢነትን በመታገሉ እንዲያውም መንግስትና ህዝብ እየታገለና እየተጸየፈ ያለውን ኪራይ ሰብሳቢነት በመታገሉና አጋር በመሆኑ ሊጠየቅ ሳይሆን ሊሞገስና ሊወደስ ነው የሚገባው። ነገር ግን ደግሞ የፓርቲ አባልነትን ወይም አመራርነትን ጥፋት እያጠፉ ለሌላ ከለላ መጠቀም አይቻልም ማለት ነው። ይሄ ትክክል አይደለም ማለት ነው።
አቶ ንጉሱ ጥላሁን ለሰጡኝ ማብራሪያ በጣም አመሰግናለሁኝ።
አመሰግናለሁ ልጅ።